ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
አድማጮቻችን ሁለተኛውን ክፍል የአንድ ሰዓት ፕሮግራማችንን ዜናውን በድጋሚ በማሰማት እንጀምራለን። የሀበሻ ጀብዱ በአዶልፍ ፓርለሳክ ተደርሶ በተጫነ ጆብሬ መኮንን የተተረጎመውን መጽሐፍ ትረካ ክፍል 4 አሰምተን የተቀላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ዜና።
ኢህአዴግ በሚባለው የወያኔ ጭምብል ድርጅት ውስጥ ያለው ሽኩቻና የእርስ በርስ መሳሳብ በከፍተኛ ደረጃ የቀጠለ መሆኑን ከተለያዩ ምንጮች ከሚሰሙ ዜናዎች ማወቅ ተችሏል። የትግራይ ህዝብ ነጻ አውጪ ግንባር በሚባለው የወያኔ ድርጅትና በተለጣፊዎቹ በሆዴድ በባዴን እና በደህዴድ መካከል ልዩነቱ እየሰፋ መሆኑ ሲገለጽ ሁሉም የወያኔን የበላይነትና ቁጥጥር እየተጋፋ ነው የሚሉ ወሬ ውስጥ አዋቂዎች እያራገቡት ይገኛሉ። በሁሉም የኢህአዴግ አባል ድርጅቶች ውስጥ በአዲሶቹና በነባሮቹ መካከልም ያመለካከት የእምነትና የቁርጠኝነት ልዩነት ሰፊ መሆኑ ሲታወቅ በብዙ ጉዳዮች ላይ አለመጣጣምና አለመስማማት እየታየ ነው ተብሏል። የኢህአዴግ ምክር ቤት የተባለው ባንድ ወቅት በከፍተኛ ደረጃ የመወሰንና የማስፈጸም ችሎታ ነበረው የሚባለው አካልም ምንም የማይሰራ ልፍስፍስ እየሆነ መጥቷልም ይባላል። ሁሉንም ስልጣን በቁጥጥር ስር በማድረግ በበላይነት ይመራ የነበረው በወያኔ ድርጅት ውስጥም በአመራሩ መካከል የነበረው ልዩነት እየጎላ መምጣቱም ይነገራል። ቀደም ብሎ የተነሳው ህዝባዊ አመጽ ይበልጥ ተጠናክሮ ሊቀጥል ስለሚችል አንዳንድ እርምጃዎች መወሰድ አለባቸው በማለት ሐሳብ የሚያቀርቡ ጥቂት የወያኔ አመራር አባላት ፈሪዎችና ወላዎች በመባል እየተከሰሱ መሆናቸውም እየተሰማ ነው። ራዲዮ ታማዙጅ የተባለው የደቡብ ሱዳን የዜና ወኪል ሰኞ ጥር 15 ቀን 2009 ዓ.ም ምረት ባቀረበው ዘገባ በወያኔ አገዛዝና በደቡብ ሱዳን መካከል የዲፕሎማሲያዊ ግጭት የተፈጠረ መሆኑን ጠቅሶ የወያኔ አገዛዝ የደቡብ ሱዳን አምባሳደሩን ከሀገር እንዲወጣ ያዘዘ መሆኑን ገልጿል። ለግጭቱ መንስኤ የሆነው ጉዳይ በቅርቡ የደቡብ ሱዳን ፕሬዝዳንት ከግብጽ ፕሬዝዳንት አልሲሲ ጋር ባደረጉት ንግግር የኢትዮጵያ ተቃዋሚ ኃይሎች ጁባ ውስጥ ቢሮ እንዲከፍቱና ትግላቸው በደቡብ ሱዳንና በግብጽ ትብብር እንዲጠናከር ተስማምቷል በሚል በሶሻል ሚዲያ በተሰራጨው ዜና ምክንያት ነው በማለት አንድ ስማቸው ያልተገለጸ የደቡብ ሱዳን ባለስልጣን የተናገሩትን ዋቢ በማድረግ የዜና ምንጩ አትቷል። በባለስልጣኑ መግለጫ መሰረት የስምምነት በሚስጥር ቢደረግም የተቃዋሚው የሪክ ማቻር ቡድን በሶሻል ሚዲያ አማካይነት ጉዳዩን ይፋ በማድረጉ በሁኔታው የተበሳጨው የወያኔ አገዛዝ የወሰደው ያጸፋ እርምጃ ነው ብለዋም ተብሏል። በወያኔና በደቡብ ሱዳን መካከል ልዩነት ቢኖር እንኳን አዲስ አበባ የሚገኘው የደቡብ ሱዳን አምባሳደር በአፍሪካ ህብረት ውስጥ ያገሩ ተወካይ በመሆኑ የወያኔ አገዛዝ ከሀገሩ ሊያስወጣው አይችልም በማለት ባለስልጣኑ ጨምሮ የገለጹ መሆናቸውን የዜና ምንጮች ተክሰዋል። የወያኔ አገዛዝ የውጭ ጉዳይ ባለስልጣኖች በሶሻል ሚዲያ የተስፋፋው ዜና ሐሰት መሆኑን ገልጸው በአገዛዙ በኩል ምንም አይነት እርምጃ እንዳልተወሰደ ይፋ አድርገዋል። ባለፈው ሳምንት ቅዳሜ ካሌ በሚባለው የፈረንሳይ የወደብ ከተማ አንድ ኢትዮጵያዊ ስደተኛ በከባድ መኪና ተገጭቶ ህይወቱ ያለፈው መሆኑ ታውቋል። ሟቹ የ20 ዓመት ወጣት ሲሆን ወደ እንግሊዝ ሀገር በሚሄድ የጭነት መኪና ላይ ዘሎ ለመውጣት ሲሞክር ተገጭቶ የሞተ መሆኑ ተነግሯል። ካሌ ከፈረንሳይ ወደ እንግሊዝ የሚገቡ በርካታ ስደተኞች ማዕከል የነበረች መሆኗ ሲታወቅ ከጥቂት ወራት በፊት የፈረንሳይ ባለስልጣኖች በዚያ የነበረውን የስደተኞች ካምፕ ማፍረሳቸውና ስደተኞቹንም ወደ ሌሎች ስፍራዎች መበተናቸው ይታወቃል። የካምፑ መፍረስ ስደተኛውን ወደ አካባቢው ከመምጣት ያላቆመው መሆኑና በቀን ከ50 በላይ ስደተኞች ካሌ እንደሚገቡ ተገልጿል። ከስደተኞቹ መካከል በርከት ያሉት የወያኔን አስከፊ አገዛዝ በመሸት የሚሰደዱ ኢትዮጵያውያን መሆናቸውን በመግለጽ በየጊዜው መዘገቡ ይታወሳል። ማክሰኞ ጥር 16 ቀን ከሶማሊያዋና ከተማ ከመቋዲሾ 18 ኪሎ ሜትር ርቃ በመትገኘው አፍጎዬ በመትባለው ከተማ በሚገኘው አንድ የወታደር ካምፕ አጠገብ መንገድ ላይ የተቀበረ ቦምብ ፈንድቶ ቢያንስ 4 ወታደሮች ሲገደሉ ሌሎች 5 የቆሰሉ መሆናቸው ታውቋል። ሰኞ ጥር 15 ቀን ማምሻውን ያልሸባብ ታጣቂዎች በካምፑ ላይ ጥቃት ፈጽመው በተደረገው የተኩስ ልውውጥ ሸሽተው መሄዳቸው ሲታወቅ ቦምቡን ለመቅበር የቻሉት በዚያው ወቅት ሳይሆን አይቀርም የሚል ግምት አለ። ከጥቂት ቀናት በፊት በናይጄሪያ ወታደራዊ አውሮፕላኖች ጥቃት ተፈጽሞባቸው የሞቱት ስደተኞች ቁጥር 236 መድረሱን ባለስልጣኖች ለዜና ምንጮች ከሰጡት መግለጫ ለማወቅ ተችሏል። የናይጄሪያ አየር ኃይል አውሮፕላኖች ከቦኮ ሐራም ጥቃት ለማምለጥ ቤት ንብረታቸውን ጥለው በተሰደዱ ሰዎች ካምፕ ላይ በስተት በጣሉት ቦምብ ምክንያት የተገደሉት ሰዎች የካምፑ ነዋሪዎችና የእርዳታ ድርጅቶች አባሎችንም የሚጨምር መሆኑ ታውቋል። አውሮፕላኖቹ ቦምቡን የጣሉት የቦኮ ሐራም ካምፕ መስሏቸው መሆኑ የተነገረ ሲሆን የናይጄሪያ ወታደራዊ ባለስልጣኖችም ለተደረገው ስተት ይቅርታን ጠይቀዋል። ሂዩማን ራይትስ ዋች የተባለው የሰብአዊ መብት ተከራካሪ ድርጅት በወታደራዊ ባለስልጣኖች የተሰጠው የይቅርታ ጥያቄ ከተጠያቂነት አያድናቸውም ብሏል። በካምፕ ውስጥ ከ20 ሺህ እስከ 40 ሺህ የሚሆኑ ስደተኞች እንደነበሩበትም ታውቋል። የጋምቢያ ፕሬዝዳንት ስልጣን ለማስረከብ ተስማምተው ባለፈው ቅዳሜ አገሪቱን ጥለው ወደ ኢኳቶሪያል ጊኒ ቢሰደዱም በምርጫው አሸናፊ ናቸው የተባሉት ሚስተር አዳማ ባሮ ስካውን ሴኔጋል ውስጥ መሆናቸው ታውቋል። የቀድሞ ፕሬዝዳንት አገር ለቀው ከወጡ በኋላ በሴኔጋል የሚመራው የምዕራብ አፍሪካ ጦር የአገሪቱን ዋና ዋና ቦታዎች የተቆጣጠረ ሲሆን የጋምቢያ ወታደሮችንም ከቤተ መንግስቱ አካባቢ እያስወጣ መሆኑ ተነግሯል። አዲሱ ፕሬዝዳንት ወደ አገራቸው እስኪመለሱ ድረስ የስልጣን ገዋ እንዳይኖር በመስጋት ፋጡማ ታምባጃንግ የተባሉትን ሴት ምክትል ፕሬዝዳንት አድርገው ሾመዋል። ሚስስ ፋጡማ ቀደም ብለው በተባበሩት መንግስታት ድርጅት የእድገት ፕሮግራም ተቋም UNDP ውስጥ ያገለገሉ የነበሩ ሲሆን ተቋሚዎችን በማስተባበር በኩል ከፍተኛ ሚና ነበራቸውም ተብሏል። በተያያዘ ዜና የቀድሞ ፕሬዝዳንት ወደ ተሰደዱበት አገር ሲወጡ 11 ሚሊዮን ዶላርና የሀገሪቱን ሀብት በመዝረፍ የሰበሰቧቸው 13 የመዝናኛ ውድ መኪናዎች ይዘው እንዲወጡ ስምምነት መደረሱ ታውቋል። አንድ ሮልስ ሮይስ 250 ሺህ ዶላር እንደሚያወጣ ሲገመት የጋምቢያ ተወላጆች አማካይ የቀን ገቢ 2 ዶላር ብቻ ነው። ለዛሬ ያለን ዜና በዚሁ ተጠናቀቀ።
ምህጻረ ኑሮ ከዮናስ አድማሱ 1956 ዓመተ ምህረት ጥያቄ ለምን ተንገለቡ አህዛብ ወህዝብኒ ነበቡ ከቶ? መልስ መቼ በከንቱ ነው ልባቸው ተነክቶ? ኑሮ 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 ከንቱ ኑሮ ኑሮ ምን ሰራልኝ ከቶ ከኔ አብሮ? ኑሮ ለኑሮነት ምንም ዋጋ የለው ህይወት ለርሱነቱ ምንም ዋጋ የለው የዛሬን ልለፈው ይዝለለኝ ልዝለለው። የኔ ስጋ መልበስ የኔ ሰውነት ከንቱ ፈንደላላ ከንቱ መዋተት ሐሳቤ ቢባክን ውለታዬ በስቶ ልቤ ቢያነጻጽር ጠለቅ ብሎ ገብቶ የኔ ኑሮ መኖር ለአፈር ለመቃብር ከሆነ መድረሻው ከሆነ መግቢያው በአፈር በጨለማ ለሚከተተው በዓለም በደስታ ለማይፈታው ለሰው ሰውነቴ ከንቱ መጨነቄ በሐሳብ መጥቄ በሥራ ረቅቄ አየሩን ብቀዝፈው እንዳዋፍም ብበር የማይቻለውን ልከላ ብሞክር ለሚጣስ ሰውነት ለሚፈርሰው ገላ እኔ ከሰው አልደርስ ሰው ከኔ አይበላ ሕይወቴን ለማዳን ዕድሞንስ ባሳጥር ለዘለቄታው ነው ወይስ ለአንድ ለታዳር دنبر مدنابر لسقا مفشر شر لاين يمتك لأوكات يلاك لاساب يركك نرو يعني نرو كنتو فلسفنا يمسلن يعلن لتوو لتوو نروين لتوو كنتو مجنكي سيكر لميكرو عينيم يفسس فاكتو يكربين مدفو مايزنجي منات الرفدين جورو يمدفن يكر لدن كورو لمنم مايرباين مدفو كما دامت ككفات بكر الجمي قرطو بغريمي السبرو يزغان دبتي بزون دالاورا عمرو يمي لاشك منم من دالاسب منم من دالسرا يسو سو نتي فريتو مدنو لزاو قوم نگرو اندياو اندو عزا لافرو منورو نووي سايد اللم ليلا ايج امراد بتعامي اس دستال ويس ياسك ايان شومتن ياسدال ويس ياواردان نورو بتقلال لو من نگر يامتال هلوكو لنورال ويسان ديبالتال دقمو ليلا ويانسال ين بتاييك او يكال تملس يعني نم بتاييك يكال تملس يتي ياكي ملسو برقد كال تاوك ينورو ترقمو يهي وثفتشو انديه كرككك وحساب مماكك بنورو مسالك نورو كنتو عزا بكالار يميلك نايد اللساو قوسي قبعين سي سمعين على عين مازوري كنتو فلسفنا هلن تناو تري مجي يمال عرفو مواتينا ينا كتو لاي قفن كتو لاي تلالن يهي وث قدانا كتو قنجو منسل ياسد لملامي كتو كأننا ممسل يالكأننا في الزامي اي تاي رق رق ملتوت وستوستون اشو قلتمت ورسوت قراننا كأنيون عمي كلا دفتوت لاينا تاتشون نرو يسقادو اي مچين دمي تايو مچين دمي منيوت اندالب تاقينتو حاساق قرسانتو بسقا مبدل بنفس متادل من دنو ترقمو دقموس مسارتو اونات لسرانو ويسلان دبتو يهنن بسرا من دني تقمينيال چرشيس بالسراو من دني قدانيال يهنو يني نورو يانتوم يانتوم يرسوم يرسوام نورو لما تنسايايو بسقا مدلل بتفات تنقرو بوري لمنور عشان يمكتو بوين على منور عشان يمكتو يهونات كالوانه بحق تمسرتو عشان قول لي تنوي ويس دم بنياسو بورت مدرك لاي يم ملالسو كدوس مسحافن بالطبق بتس مموتي موت سيخون مفرسي مفرس عملاكي عملاكي نصراني ولا منت حدقاني بيي بالم ملل صلوت بالادرس اندياو كنتو فرحات بتبشي لفرس سلام بموتبت طبنق سبت بتلكش عالم وشتن لبشي اونتن اولكي لنور عالشلم وطات شماغلي مسماماتو كرتو منك عقفونا مني هون مغنياتو على مسماماتو ينسى السلاسل حسابي باكنا سقايم ماسنا يزاري زمن لجي وطاتو فلاسفا عنقلو بدابر بوكتو بسفا من دن فايدا ترى من دن ناترفا ياغر لمارتتو باهلو النكفا هايمانو تون كدو شماغل ليناك ما تبون بتصو بوك كرتانك من سرى من سرى وطاتو فلاسفا انقلو بدابر اوكاتو بسفافا ملفف بچانو يا اوكاتو فتشو يا قرى كبرو يا وري كبرو بياسر رشمجو لو ياورالو شماغل لياباتوش كتفات يدانوت مرتوشو سادكوش شماغل ليوس انا هايلو برستا هايمانو تاكواري يكزير غراغيتا مرت مرتي هونو يكراك كرنال يرسو مرت النتو غراغيت النتو بتعام ياساقانال باهلون يادن كال لمادي تبكال اهون ينيا لماد كتو من يناكال يمي لو كال بزا بشماغل لوچو ينيا بالانگاروچ يكزير تبقوچو وداد ببكلو اهم يلال لمادي ياغر باهل لنيان كفات هونوال لنسرا بن موكر يم ياسرا كفا كان عالكو يم ملو سايكوم كددفا ያባት ቁጣን ፈርቶ ከተጨነጎለ ከቀረባጭሩ አይሻለውም ወይ አለመወለዱ ከተወለደ ዘንድ ገና በጨቅላነት ሙቶ መቀበሩ ምንድነው ምስጥሩ የመቀባጠሩ ሽማግሌ ወጣት አለመፋቀሩ ሲኖሩ ሊኖሩ ሲሞቱ ሊሞቱ ምንድነው ምስጥሩ ያለመስማማቱ የጠያቂ ሆነ ያም ጠያቂ ሆነ መልሰጪውስ ማን ነው ኑሮን ይዞ መጥቶስ ይዞስ የሚዘልቀው ይናገር ያስታውቅ ይፈታ እንደበቱ ጠልቆ ያሰበበት ይታወቅ ብልሃቱ ይሄም ተደረገ ያኛውም ተሰራ ሌላውም ይሰራል እንዲሁ በተራ ብቻ አንድ ነገር የሚደንቀኝ አለ አባት ሽማግሌ ልጅ እንደመሆነ የሰው ነገር ስማ አትናገር አለ ከቶ አለማውራቴ አለመናገሬ ለወገን ለዘመድ ላገሬ ለክብሬ አረ ለምን ይሆን አለመታፈሬ ለለይ እየቻልኩኝ ብስልና ጥሬ እንደምን ልታለል በማይመስል ነገር መሆኑን እያወቅሁ የማይጠቅም ላገር ማንስ ያውቀብኛል በልቤ ያለውን ልማትና ጥፋት ደግና ክፉን የሚሰማኝ ካጣሁ ልጮህ ለብቻዬ ለደንጊያውም ላውራ ለትቢያው ላፈሩ ለአውሬው ለእንስሳው ለጫካው ለዱሮ ምስጢሬን ልቅበረው መሬቱን ቆፍሬ ሆዴን ጎረበጠው ነገሩ ሆኖብኝ ብስልና ጥሬ ፍሬ ሆኖ አቅሎ ሲበላይ ነገር ያውጣ ምስጢሬን ነገር ከኔ ወጥቶ ልሙት ብቻዬን መልካም ያሰብ መስሎኝ አፌን እረፍ ብዬ ልመክር ብነሳ ለምን ዝም ብላለሁ በምን የተነሳ አይን ያሻውን ያያል ጆሮም ይሰማል አንጎልም ያስባል ሌላውም እንዲሁ በክፍሉ ስራውን ይሰራል አይን ሲያይ እያየው ጆሮም ሲያዳምጥ ምንም ሳላወራ እንዴት ልቀመጥ ሬሳ ብቻ ነው የማይንቀሳቀስ የማይናገር እንከፍ እንከፉ ነው የማይቆናጠር ጥንቱን ሲፈጠር በደመ ነፍስ ህይወት ከተንቀሳቀስኩኝ ምንም ሳልናገር አልችልም ልኖር ካይንና ካንጎሌ እኩል ተፈጥሬ ለመኖር አልችልም እኔም አለ ግብሬ ግብሬ መናገር ነው እለፈልፋለሁ ውሸት ውሸትቼ እውነት አወራለሁ ያውም እንኳን አይን ውሸትን ያያሉ እነ ጆሮም ደግሞ ሐሰት ይሰማሉ እንዲሁም እናንጎል ሁሉን ያስባሉ እረ ለምንድን ነው ያ ነገር ሲነሳ ዝም ይበል መባሉ እንደ ጆሮ መስማት እንደ አይንም ማየት እንደ አንጎል ማሰብ ሁሉንም ባወራ ምንንም ሳልፈራ አዳም ይፋጅ ነበር ታንቆና ተናንቆ ይከተት ነበር ሁሉም ነገር አልቆ ሁሉም ነገር ጠፍቶ እኔም እሞት ነበር ግን ለምን ይሆናል ጆሮ ብዙ ይሰማል አይን ብዙ ያያል እኔም እንደነሱ በዚያው በድርሻዬ ብዙ አወራለሁ ያልሰማ እንዲሰማ ደቂቁ ትንሽ ልጅ ጠቢቡ ፈላስማ ይልቁን ሲብቃ ደሜን አታፍሉት የምሞትም ቢሆን እንዳሻይ ልሙት አፌ ይህም ብሎ አፌን አስያዘኝ እንግዲህ ካፌ ጋር ካልተስማማሁኝ ልሙት እናግረፍ ይህ ዓለም ይብቃኝ አፌ የሚረፈው ለሥጋ ሰውነት ለሚፈርሰው ገላ ጭንቁ ምንድን ነው ጭቅጭቅ በዛብኝ ሥራ ማነሰብኝ ወሬም ተዘራብኝ ተጫነኝ ይሮሮ ይህን ያረገኛል ኑሮም በእኔ አምሮ ልሙትና ልረፍ ሟቲ ነኝና እኔም በተፈጥሮ መሞት አርፎ መሞት ትንፋሽን አቋርጦ ተዘርቦ መሞት ሆድ ነገርን ላይዝ ልብም ተንኮል ላይዝ ንጹሕ ሁኖ መሞት ይህ ነው የእኔ ኑሮ የእርሱም የእርሷም ኑሮ ያንተም ያንቺም ኑሮ ይህ ነው የሰው ኑሮ ለሙትና ለረፍ ሞታችሁ ረፉት እንደ ሰው ተፈጥሮ ይኸው ነው ባጭሩ ለምሕፃረ ኑሮ
መጽሐፍት ዓለም ከመጽሐፍት ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
የሀበሻ ጀብዱ በአዶልፍ ፓርለሳክ ተጽፎ በተጫነ ጆበሬ መኮንን የተተረጎመ ታሪካዊ መጽሐፍ አዲስ አበባ ዩኒቨርሲቲ ፕሬስ 2002 ዓመተ ምህረት ክፍል 4 አሁን ሜዳውን ጨርሰን ለሁለት በተከፈለ መሬት ውስጥ ገባን። ያባይ ሸለቆ። በዚህ ያባይ ሸለቆ ውስጥ ብዙ ነጫጭን ቀጭን ገመድ የሚመስሉ ነገሮች ይታዩናል። ለኛ ነጭ ቀጭን ገመድ የሚመስሉ ነገሮች ያባይ ገባር ወንዞች ናቸው። ወዲያው አንድ ብርማ ትልቅ ዘንዶ አየው። ይሻክ ወደኔ ዞር ብሎ የሆነ ነገር ሊነግረኝ ሞከረ። ግን አንዲትም ቃል ልሰማው አልቻልኩም። እንዳልሰማሁት የተረዳ መሰለኝ በጣቱ ወደዚያ ብርማ ዘንዶ ቁልቁል እያሳየኝ ጥቁር አባይ ብሎ መስታወቱ ላይ ጻፈልኝ። አዎ ለኔ ብርማ ዘንዶ መስሎ የታየኝ ነገር ትልቁ ያባይ ወንዝ የጥቁር አባይ ነበር። አባይ የሸዋና የጎጃም ጠቅላይ ግዛት ድንበር። ያባይን ወንዝ ተከትለን በርካታ የጎጃም ተራሮችን እየታከክን ስንበር ቆይተን አሁንም ሚሻክ ባቢች በአውሮፕላኗ የፊት መስታወት ላይ ጣና ብሎ ጻፈ። የጣና ሐይቅ የጥቁር አባይ መነሻ ምንጭ። ጥቁር አባይ የወሎን የጎጃምን የሸዋንና የወለጋን ተራሮች እየናደ የሚወስድ ሌባ። የሱዳንና የግብጽ የዳቦ ቅርጫት ጣናና ጥቁር አባይ። ከዚያም ለሚከተለው ሩብ ሰዓት ያህል ስንበር ቆይተን በርካታ ጥቋቁር ጠብታዎች የሚመስሉ ነገሮችን ማየት ጀመርን። እነዚህ ከፍ ብለን ስንበር እናያቸው የነበሩት ጥቋቁር ነጠብጣቦች ዝቅ እያልን በበረን ቁጥር የኢትዮጵያውያን መኖሪያ የጎጆ ቤቶች መሆናቸውን ለየን። የጉዟችን መጨረሻ የደብረ ታቦር ከተማ ነበረች። ሚሻክ እንዲህ ዝቅ ብለን እየበረን በምንዞረው ደብረ ታቦር ከተማ እንደምናፍ በምልክት ነገረንና አሁንም ደብረ ታቦርን ዝቅ ብሎ ወርዶ እየበረረ የማረፊያ ቦታ ይፈልግ ጀመር። በበጌምድር በወቅቱ አጠራር ዋና ከተማ በደብረ ታቦር ራስ ካሳ ኃይሉ ዘዳርጌ የሰላሌው ይጠብቁናል። ሚሻክ ጥቂት ሲፈልግ ቆይቶ ለማረፊያ ቦታ የተመረጠውን ሜዳ ነጭ ነጠላ ምልክት ተዘርግቶበት አገኘውና በቀጥታ ወደ ሜዳው በመብረር ፍጥነቱን ቀንሶ የማረፊያውን ቦታ ሁለት ጊዜ ከዘረ በኋላ ያለ ብዙ ችግር አረፈ። ከአውሮፕላኗ ውስጥ እንደሰከረ ሰው እየተወላገድን ስንወርድ ራቅ ብለው የእኛን ማረፍ በጉጉት ይጠብቁ ከነበሩ ሰዎች መካከል ሁለት ሹሞች በወታደሮቻቸው ታጅበው ፈጠን ባለ እርምጃ መጡ። ረጅሙና ወጣቱ ጀነራል የራስ ካሳ የበኩር ልጅ ደጃዝማች ወንዶሰን ካሳ ሲሆን፣ ሁለተኛው አጠርና ከሳ ያለው ደግሞ የንጉሠ ነገሥቱ ሰው ራስ ካሳን እንዲያማክር ከአዲስ አበባ የተላከው በጅሮንድ ለጥ ይበሉ ነው። እነዚህ ሁለት ከፍተኛ ሹሞች አውሮፕላኗ ያረፈችበት ቦታ ደርሰው ከልብ የመነጨ አቀባበል አደረጉልን። እንዲህ አይነቱ ልብ የሚነካ አስደሳች አቀባበል በኋላ ጀነራል ወንደርሰን ጋር ጎን ለጎን በተዘጋጁልን ፈረሶች ላይ ተቀምጠን ወደ ደብረታቦር ከተማ ጉዞ ጀመርን። በመንገዳችን ሶስት ሙዚቀኞች ወይም ጥሩምባ ነፊዎች ያለማቋረጥ የሙዚቃ መሳሪያቸውን በኃይል እያስገደዱ ከፊት ለፊታችን ይሮጣሉ። ከሙዚቀኞቹ ቀጥሎ ወታደሮች በሶስት ረድፍ ተሰልፈው እጅግ በሚያስደንቅ ሁኔታ ይረግጣሉ። ወታደሮቹ ቀጥሎ ቁጥር ስፍር የሌላቸው የደብረታቦር ከተማ ነዋሪዎች ተከትለውናል። እኛ በዚህ መልኩ አጀብ አጀብ ሆነን ደብረታቦር ቤተ መንግስት እንገባ ሚካኤል ባቢች አውሮፕላኑን አስነስቶ ወደ አዲስ አበባ በረረ። በቤተ መንግስቱ ራስ ካሳ በታላቅ ትዕግስትና ጉጉት ይጠብቁናል። ምዕራፍ 6 በራስ ካሳ ቤተ መንግስት። ከጣና ሐይቅ በስተምስራቅ ከባህር ወለል 3000 ሜትር በላይ ጉብ ካለችው የበጌ ምድር ጠቅላይ ግዛት ዋና ከተማ ደብረታቦር ስንደርስ የራስ ካሳ ሹማምንት ተቀበሉን። ቀጥሎም ራስ ካሳም በቤተ መንግስታቸው እንደሚቀበሉን ተነገረንና ወደዚያው እየተጣደፍን ከደጃዝማች ወንድወሰንና ከበጅሮንድ ለጥበሉ ጋር አመራን። ደብረታቦር እስካሁን ካየኋቸው መንደሮች የምትለይበት ነገር ቢኖር ስፋቷና ከፍታዋ ብቻ ነበር። ሌላው እንደ ሌሎች መንደሮች ሁሉ በሳር ጎጆ የተሞላች ነበረች። የደብረታቦርን ከተማ እኩል ሰንጥቀን ሽቅብ ወደ ጉብታው ስንወጣ በከተማዋ በስተመጨረሻ ላይ የራስ ካሳ የእንጨት ቤተ መንግስት ጉብ ብሎ በታላቅ ኩራት ተኮፍሶ ይታያል። ቤተ መንግስቱ በሶስት ዙር የድንጋይ አጥሮች ዙሪያውን የታጠረ ነው። ግንቡ ካልተጠረበ ድንጋይ የተገነባና ላይ በላይ የተደራረበ የካባ አጥር ሲሆን ይሄ የካባ አጥር ከወገቡ በላይ በአጋም ሽምጥ ታጥሯል። እያንዳንዱ ግንብ እንደ አንድ በር ሲኖረው በሮቹ በሁለት በሁለት ወታደሮች ይጠበቃሉ። እነዚህን የግቢውን በሮች ባለፈን ቁጥር ወታደሮቹ መሳሪያቸውን እንዳነገቱ በተጠንቀቅ ቆመው ሰላምታ ይሰጡን ነበር። ሶስተኛውን በር እንዳለፍን ካሉት ሶስት ቤቶች ወደ መሐከለኛውና ትልቁ ቤተ መንግስት አሽከርየው እየመራን ገባን። ራስ ካሳ በቤተ መንግስታቸው የልፍኝ አዳራሽ ውስጥ በፋርስ የአበባ ምንጣፍ ላይ በዙፋናቸው እንደተቀመጡ ተቀበሉን። ራስ ካሳ እድሜያቸውን ለመገመት የሚያስቸግር ቢሆንም በ50ዎቹና በ60ዎቹ እድሜ መካከል የሚመደቡ ሰፋና ደንደን ያለ ሰውነት ያላቸው ሆኖ ክቡና በስሱ የተላጩት ጺማቸው በተፈጥሮ ብልህና አዋቂ መሆናቸውን ያጋልጣል። የሚጎድል ነገር ቢኖር እንደ አብዛኞቹ የኢትዮጵያ ሹማምንት የጦር መሪዎች በራስ ቀላቸው ላይ ያ ጎፈሬ አለመኖሩ ብቻ ነው። ራስ ካሳ መላጣ ባይባሉም የራስ ጸጉራቸው መሳሳቱ ያስታውቃል። ራስ ካሳ ልክ እንደ ልጃቸው እንደ ደጃዝማች ወንደሰን ሁሉ እጅግ ልብ በሚነካ ሁኔታ በደስታ ተቀበሉን። ረጅሙን የኢትዮጵያውያን ሰላምታ ከተለዋወጥን በኋላ ቀጥለው በአዲስ አበባ ስላሉ አዳዲስ ዜናዎች ለረጅም ጊዜ በዝርዝር ሲጠይቁኝ እኔም ለጥያቄያቸው የምችለውን ያህል ከመለስኩ በኋላ ንጉሠ ነገሥቱ በእጃቸው ጽፈው የሰጡኝን የመሸኛ ደብዳቤ እየሰጠው ስለ ተላክንበት ግዳጅ በሰፊው አስረዳው። በዚህ መልኩ ስለ አዲስ አበባና በአዲስ አበባ ለጦርነቱ ስለሚደረገው ዝግጅት በማውራት ላይ እንዳለን ራስ ካሳ ድንገት የጨዋታ መስፈራቸውን ለውጠው ጣሊያኖች የመርዝ ጢስ ሲጠቀሙ ይሆን አሉኝ። ባልጠበቅኩት ሁኔታ ስለጠየቁኝ በጣም ተገረምኩ። ግን ምን መመለስ ነበረብኝ? ሊጠቀሙ ይችሉ ይሆናል፣ ሙሶሎኒ አያደርግም አይባልም አልኳቸው። ቢጠቀምም እኛ መፍራት የለብንም አሉ فزوم براس مت تماماً بمولابت نا مستراوي بهونه قال قتلهم ليت تقنيت اسمرز مكلاكيا چمبل يسران نو አሉኝና አሽከራቸውን ከማይታቸው በጥኖ አመጣና አንድ ከተራ ጨርቅ የተሰራ በራስ የሚጠለቅ በሁለቱም አይኖች ትክክል መስታወት የተለጠፈበት ጭምብል መሳይ ቡትቶ አሳዩኝ። ከተለውም ያ ደግነት የተሞላበት ፈገግታቸው ሳይለያቸው ታዲያ ምን ትላለህ? አሉኝ። እኔ ግን በጭምብል መሳይ ነገሩ የተለጠፉትን መስታወቶች እንዳየሁ ቤተ መንግስት ገባ ጀምሮ ግራ የገባኝ ነገር ተገለጸልኝ። የቤቱን መስኮቶች ስቃኝ ባይናቸው ይከተሉ ይኖሮ ሳቅ ይያሉ የልጅ የልጃዝማች ወንድ ወሰን ግኝት ነው አሉኝ። ቀጥለውም አሁንም ሳቅ ይያሉ እና ምን ትላለህ? ጭምብሉ ያው የቀረው ነገር ቢኖር ያ አፍ አካባቢ ተገጥሞ የሚንጠለጠለው ነገር ብቻ ነው ሲሉኝ ለዚያውም በታላቅ ኩራት ምን ልበላቸው? እንኳን ይሄ ተራ ኋላ ቀር ለዚያውም ማጣሪያ የሚባል ነገር ያልፈጠረበት ነገር ቀርቶ የራስ ካሳጦር አለ የተባለ ዘመናዊ ጭምብል እንኳን ቢኖረው ጣሊያኖች ያላቸውን ዘመናዊ የጦር ሜዳ ጋዝ ከተጠቀሙ እንደማያድናቸው ልቤ ያወቀ ምን ልበላቸው? ወደፊት እንደምናየው ጣሊያኖች ይሄንን የጦር ሜዳ የጋዝ መርዝ ያደረህራሄ ተጠቅመውበታል። የኛን ሰው ተስፋና ምኞት መቀማት ነበረብኝን? በኋላ ከማረፊያ ቤት ይገብቼ አለቀስኩ። አልቻልኩም ተጋግሜ አነባው። መስቀል ደብረታቦር የገባሁት በመጀመሪያው ቀን የመስቀል በዓል ላይ ነበር። መስቀል በኢትዮጵያውያን ባህልና እምነት የክረምት ወራት ማብቂያ የመጨረሻዎቹ 3 ቀናት ናቸው። እስካሁን ሁሌም ከሰዓት በኋላ ይዘንባል። ምንም እንኳን ጠዋት ሰማዩ የጠራና የዳመና ዘር በሰማዩ ላይ ለመለከት እንኳን ባይታይም ከሰዓት በኋላ ከየት መጣ ሳይባል እንደጉድ ይዘንባል። እንግዲህ እንደ ኢትዮጵያውያን እምነት እንዲህ ከሰዓት በኋላ ድንገት ደርሶ የሚሽጎደጎደው ዝናብ ለሚቀጥሉት 2 ቀናት ይቀጥልና ጥሎን ይሄዳል ማለት ነው። ነገ ከነገ ወዲያ በ3ኛው ቀን የመስቀል በዓል ፀሐይ ደምቃ ትወጣና እስከሚቀጥለው ክረምት ድረስ በየቀኑ ታጅበናለች ማለት ነው። አምናም እንዲህ ነበር፣ አቻምናም ከዚያም በፊት እንዲሁ ነበር፣ አሁንም ወደፊትም እንዲሁ ይሆናል። የክረምቱ ቀናት ሁሌም በተወሰኑ ቀናት ነው የሚያልቀው። ማንም ምንም ነገር ማድረግ አይቻለውም። ይሁን እንጂ አንዳንድ ጊዜ ከነዚህ ቀናት ሊተላለፍ ይችል ይሆናል በማለት በደብረታቦር አሉም ይባሉ አዛውንቶችን ሁሉ እየዞርኩ በጠይቅም አንዳቸውም የክረምቱ ወራት ከመስቀል 3ኛ ቀን ማለፉን እንደማያስታውሱ አረጋግጠልኝ። ተፈጥሮ ድንቅና የሰው ልጆች ተመራምረው ገና ያልደረሰባት የራሷ የሆነ ምስጢራዊ መተዳደሪያ ደንብ ያላት ይመስል ከደብረታቦር ከተማ ትንሽ ወጣ ብሎ ባለ አንድ ትልቅና ሰፊ ሜዳ ላይ የመስቀሉን በዓል ለማክበር ዝግጅቱ አልቋል። በሜዳው ዳር ላይ ቀይ አበባ ምንጣፍ ተነጥፎ በአበባው ምንጣፍ ላይ የራስ ካሳ ተንቀሳቃሽ ዙፋን ተዘጋጅቶ ይጠብቃል። ራስካሳ በማቋንንቶቻቸው ታጅበው መጥተው በዙፋናቸው ላይ ሲቀመጡ ትልቁን ጥላ ከያዘው አሽከር በስተቀር ማቋንንቱ ከራስካሳ አንድ እርምጃ ያህል ወደ ኋላ ራቅ ብለው ይቆማሉ። የራስካሳ የክብር ዘቦች ከራስና ከሹማምንቱ ኋላ ግራና ቀኝ በተጠንቀቅ ይቆማሉ። ሁለት ዘመናዊ የአውሮፕላን መቃወሚያ መትረየሶችም ተጠምደዋል። ራስካሳ የሰሜኑ ጦር ጠቅላይ አዛዥ ከንጉሰ ነገስቱ ቀጥለው በኢትዮጵያ ሁለተኛው ሰው። በስተቀኝ በኩል ትንሽ ፈንጠርና ከዙፋናቸው ዝቅ ብሎ በተዘጋጀ ቦታ ከብራየር ጋር ከመቀመጣችን የተለያየ ቀለማት ያላቸው ካባ የለበሱና ነጭ ሻሽ የተመጠሙ በርካታ ቄሶች ወደ አደባባዩ እየቀረቡ መጡ። እየቀረቡ ሲመጡ እንደማየው ያንዳንዱ ቄስ በግራጁ ጭራ ይዞ ግራቀኝ እያወዛወዘ ዝንቦችን ለማባረር ይሞክራል። በቀኝ እጁ ደግሞ በደማቅ ቀለማት ያሸበረቀ ጥላ ይዟል። ቄሶቹ እንዲህ በቀለማት እንዳሸበረቁ በህብረት መጥተው በራስ ካሳ ዙፋን ፊት ቀርበው ትንሽ ከጸለዩ በኋላ የቄሶቹ አለቃ ድንገት ፊቱን አዙሮ በጣም ዝግ ባለ እርምጃ ወደፊት ሲሄድ ራስ ካሳ ከዙፋናቸው ላይ ወርደው ጠመንጃቸውን ከጠመንጃ ያዣቸው ተቀብለው ካነገቱ በኋላ ቄሱን እየተከተሉ እኛም እንድንከተላቸው በመልእክት አዘዙን። በዳክዬ እርምጃ የሚያዘግመውን ቄስ እየተከተል ያንን በእንጨት የተሰራ ፒራሚድ የሚመስለውን ዳመራ መዞር ጀመርን። ከፊት ያ ቄስ፣ ከቄሱ ኋላ ራስ ካሳ፣ ከዚያ እኔ፣ ብሬር ደጃዝማች ወንዶሰን ካሳ በጅሮንድ ለጥይበሉ ሆነን በህብረት ስንከተል ከኛ ኋላ ሌሎች ሹማምንት፣ ከሹማምንቶቹ ቀጥሎ ተራው ወታደር፣ ከተራው ወታደር ቀጥሎ ከደብረ ታቦር ለመስቀል በዓል የመጣው ህዝብ እያዘገመ ያንን የእንጨት ፒራሚድ 3 ጊዜ ከዞርን በኋላ ራስ ካሳ ያነገቱትን ጠመንጃ ለጠመንጃ ያዣቸው አቀብለው በዙፋናቸው ተቀመጡ። እኛም በተዘጋጀልን ወንበሮች ተቀምጠን መኳንንቱ እንደየማረጋቸው ቦታ ቦታቸውን እንደያዙ ከየት መጣ ያልተባለ ንፋስ አዘል ዝናብ መዝነብ ሲጀምር ያ ሁሉ ህዝብ ነፍሲያውጭኝ ወደ ደብረ ታቦር ዝብርቅርቆ በወጣ ሁኔታ መሮጥ ጀመረ። የኛ መኖሪያ በደብረ ታቦር የምንኖረው በስዊድናዊው ሚስዮናዊ ቤት ሲሆን መኖሪያችንም አንዲት ተራ ክፍል ነች። የክፍሉ ግድግዳዎች ከኤስኪሞች ቋንቋ በስተቀር በመላው ዓለም ቋንቋዎች የተጻፉ ጋዜጦችና መጽሔቶች ተለጥፈዋል። ጊዜ ላለው ሰው ጥሩ ቋንቋ መማሪያ ወይም ማዳበሪያ ሰሌዳ ትሆን ነበር። የኛ አስተናጋጆች ባልና ሚስቱ አቶ ወይዘሮ ፓልም ይባላሉ። ባለ ወርቃማ ጸጉሩ አቶ ፓልም ከጨብራራ ጸጉሯ ሚስቱ ጋር በደብረ ታቦር ሲኖሩ 3ኛ ዓመታቸውን ይዘዋል። ባልና ሚስቱ ሚስዮናውያን ለኛ ባዘጋጁት ክፍል ውስጥ 3 ደረቅ የሸራ አልጋዎች ያለ ብርድ ልብስና አንሶላ ተዘርግተውበታል። ቀጥሎም 3 አነስ አነስ ያሉ ሳጥኖች እንደ ወንበር እንዲያገለግሉን ከአንዲት ከተራ እንጨት ከተሰራች ጠረጴዛ ጋር ቦታ ቦታቸውን ይዘዋል። 3ኛው አልጋ ቀድማ ተይዛለች። ባለቤቷም በአርባዎቹ እድሜ ውስጥ ያለውና ኢትዮጵያ ውስጥ የተወለደው ግብጻዊ አቶ ያዕቆብ ነው። በአቶ ያዕቆብ ላይ ዘመናዊ መስሎ የሚታይ ነገር ቢኖር ገና ድሮ በሐሩር ቀለሙን የለቀቀ ኮትና አንድ ጨምዳዳ ሱሪ መልበሱ ብቻ ነው። ሁሌም ማታ ማታ ደም በምትመስለው የዲናሞ መብራት እየተረዳ ለመብራቷም እየሰገደ አቶ ፓልምን ያመሰግናል። ብቻ እቺ መብራት ብዙ ሳትቆይ ትጠፋለች። አቶ ፓልም እቺን በቤንዚን የምትሰራ ዲናሞ ከአውሮፓ ድረስ ቢያስመጣም ቤንዚን የሚያገኘው ወይ ከአዲስ አበባ አሊያም ከሱዳን ከመሆኑም በላይ ማግኘቱም ከባድና ረጅም ጊዜ የሚፈጅ በመሆኑ የዚችን ዲናሞ ሞተር ዳጭር ጊዜም ቢሆን የሚያስነሳው እንዲህ አይነት ልዩ በሆነ ቀናት ብቻ ነው። አቶ ፓልም ቤንዚን መቆጠብ አለበት። በሁለተኛው ቀንም የመስቀሉ በዓል ቀጥሏል። እኩለ ቀን ላይ በራስ ካሳ ቤተ መንግስት እንግዶች ሆነን ለምሳ ተቀመጥ። የምሳው ግብዣ የጤፍ እንጀራ በተለያዩ ወጦች ነበር። ራስ ካሳ ከፍ ባለ ቦታ ምንጣፍ ተነጥፎላቸው በዙፋናቸው ላይ ተቀምጠዋል። ለኔና ለባልደረባዬ ለቪሌም ብሬር ከጎናቸው በስተቀኝ የክብር ቦታ አዘጋጅተውልናል። አንድ ጠረጴዛና 2 ወንበሮች፣ ሌሎች እንግዶች እንደየማረጋቸው 4ም 5ም እየሆኑ በአንድ ማዕድ ዙሪያ በደረቁ መሬት ላይ ተቀምጠዋል። ከምሳ በኋላ በፈረስ ሆነን ከቤተ መንግስት ወጥተን ህዝብ ተሰብስቦ ወደሚጠብቅበት ሜዳ አመራን። በብዙ ሺህ የሚቆጠር ሰው ይጠብቀን ነበር። በደጃዝማች፣ በፊታውራሪ፣ በቀኛዝማች እንዲሁም በጭቃሹም የሚመረው የገበሬው ተደር ታማኝነቱን ለራስ ካሳ እየገለጸ እየፎከረና እየሸለለ አለፈ። አንድ ቆፍጣና በራስ ካሳ የሜዳ ላይ ተንቀሳቃሽ ዙፋን ፊት ቀርቦ ጎራዴውን እያወናጨፈ በዚህ ጎራዴ 15 አንበሶች ገድያለሁ ሁለት ጥፍ ጣሊያንም እገላለሁ እያለ ይፎክራል። ከመልረሳው ለመጥቀስ ያህል አንዳዛውን ጎራዴያቸውን እያወናጨፉ በዚህ ጎራዴ ከመየምን ልጋር 10 ጣሊያን ገድያለሁ አሁንም 100 ጥፍ ጣሊያን እገላለሁ የሚለው ፉከራ አንዱ ነው። ሌላው አንድ በግምት 20 ዓመት የማይሞላው ጎረምሳ ሲናገር እኔ ወጣት ነኝ ከዚህ በፊት ጀግንነቴን እና ታማኝነቴን ለማሳየት እድል አልነበረኝም አሁን ግን አገሬ ሊወር የመጣን ጣሊያን እንደ ቆሎ ቆላዋለሁ አንዱንም አልመረም ሲል በስሜት ተናገረ። ያ ልጅ ከሁለት ወንድሞቹ ጋር አባቱን አጅቦ ከሰላሌ ራስ ካሳን ብሎ የመጣ የማህል አገር ሰው ነበር። በዚያን ዕለት በዚያ ሰፊ ሜዳ አንዳንዶቹ ጦራቸውን ሽቅብ አንስተው ሲፎክሩና ሲሸልሉ ጦሩ ከጃቸው አምልጦ ራስ ካሳን ከዙፋናቸው እንዳይሰፋናቸው በሰጋም እሳቸው ግን ላፍታም ንቅንቅ አላሉም ነበር። በተለይ አንዳንዶቹ ወደ ሰማይ የሚተኩሱት ጥይት በጆሮ የስር ሽው ሲል መቶ ጊዜ ደንግጫለሁ። ራስ ካሳ እንደ ሁልጊዜው ሁሉ በተረጋጋ ሁኔታ በዙፋናቸው ተቀምጠው ጭራቸውን ብቻ ያወዛውዙ ነበር። ፉከራ ይህን የመሰለውን የበዓል አከባበር ኢትዮጵያውያን ፉከራ ይሉታል። ኢትዮጵያውያን ለመስቀል በዓል ዓመቱን ሙሉ ሲዘጋጁና በታላቅ ጉጉት ነገ ጣፋጭ ይገዛልሃል እንደተባለ ሕፃን መስቀልን ዓመቱን ሙሉ ይጠብቃሉ። በፉከራ ወቅት ማንም ሰው በሚያቀውም ሆነ በማያቀው ሰው ፊት ቆሞ የፈጸማቸውን ወይም ወደፊት ሊፈጽማቸው ያሰባቸውን ጀብዶች በታላቅ ድፍረት እየፎከረ እየሸለለ መናገር ቅዱስ መብቱ ነው። እነዚህ ፎካሪ ጀግኖች በተሰበሰበው ሕዝብ ፊት ሹሞቻቸው የበደሏቸውን እያንዳንዷን ነገር እያነሱ ምንም አይነት በቀልና ቅጣት ሳይገጥማቸው መናገርም ይችላሉ። እቺ ፉከራ ትልቁን ጌታ ራስ ካሳን ሳይቀር ትነካለች። ዛሬ ማንም ማንንም ቢወቅስ ቢወነጅል ቢሰድብ አይቀጣም። እነዚህ ጀግኖች ነገ ራስ ካሳን ተከትለው ዘራፍ የካሳ አሽከር ብለው ወደ ጦር ሜዳ ሲሄዱ በራስ ካሳ ችሎት ተበድለውም ከሆነ የተበደሉበትን ነገር በአደባባይ መናገሪያው ብቸኛ ቀን ዛሬ ነውና ያለምንም ፍርሃት እየፎከሩ ይናገራሉ። እነሆ ዛሬም ከነዚህ ጀግኖች ጦረኞች መካከል የተወሰኑ በገዢዎቻቸው በሹሞቻቸው ያልተደሰቱ የተበደሉ ተነስተው በደላቸውን በትልቁ የራስ ካሳ ዙፋን ፊት እንዲዳኙ እየፎከሩ ሹሞቻቸውን እየወቀሱና እየሰደቡ ሸለሉ ፎከሩ። ከነዚህ ጀግኖች አንዱ በቀጥታ ከዚህ ቀደም በራስ ካሳ ችሎት ያለ ኃጢያቱ በግፍ ስለተፈረደበት ፍርድ አንስቶ ራስ ካሳን ሙልጭ አርጎ ሰደባቸው። ራስ ካሳ በዚህ ጀግና ድፍረት ከመናደድ ይልቅ ስቀው ድፍረቱን እያደነቁለት እያለ የራስ ካሳ የክብር ዘብ ወታደሮች የመስቀል በዓል ጥንታዊ ወግና ባህል ከሚፈቅደው ውጭ ስለሆነ ይህንን ጀግና ከፉከራው መሃል ጎትተው አወጡት። ከሰዓት በኋላ ባይሆንና ያ አደገኛ ዝናብ መጥቶ ህዝቡን ባይበትነው ኖሮ ፉከራው ሽለላው እስከ ምሽቱ ድረስ በቆየ ነበር። ሶስተኛና የመጨረሻው ቀን የመስቀል የመዝጊያ በዓል አከባበር ከሁለቱ ቀኖች እጅጉን በጣም የተለየና የደመቀ ነው። ራስ ካሳም ለበዓሉ መዝጊያ ግብር ያበላሉ። በዚህ ግብር ላይ ማንኛውም ተራ የራስ ካሳ ገባሪ ጭሰኛና አልባሌ ሰው ሳይቀር የመገኘት መብት አለው። ለግብሩም ጠቅላላው የራስ ካሳ ግቢ በነጭ ጨርቅ ተሸፍኖ ከሩቅ ላየው ሰው እጅግ በጣም በጣም ትልቅ ድንኳን ይመስላል። ይሄ ግዙፍ የግቢ ድንኳን በተለያዩ ክፍሎች ተከፋፍሎ ለግብር ተዘጋጅቷል። ራስ ካሳ እንደ ወትሮው ሁሉ ከፍ ብሎ በተራላቸው መድረክ ላይ የአበባ ምንጣፍ ተነጥፎና የኢትዮጵያ ባንዲራ ከጀርባቸው ተሰቅሎ በዙፋናቸው ላይ ተቀምጠዋል። እኛም ትንሽ ከሳቸው ዙፋን ራቅና ዝቅ ብሎ የሸራ ወንበሮችና ጠረጴዛ ተዘጋጅቶልን ጎን ለጎን ተቀምጠናል። ዛሬ ያለወትሮ ግብሩ የቀረበው በመሶፈንታ በብር ሳህኖች ከብር ሹካና ቢላዋ ጋር ነው። ከየት እንደመጡት ግን እግዚአብሔር ይወቀው። ኢትዮጵያውያን ከፍተኛ የሚባሉት መኳንንት ሳይቀሩ የሚበሉት በእጃቸው ነው። አማኑኝ በእጅ መብላት ራሱን የቻለ ጥበብና ልምድ ይጠይቃል። ቀላል አይደለም። ከፍተኛ የሚባሉት ሹማምንት በየመሶቦቹ ዙሪያ ነጭ ሸማቸውን እንደለበሱ በበርጩማዎቹ ላይ ተቀምጠዋል። አነስ ያሉ ሹማምንት ደግሞ ወረድ ብለው በመሶቡ ዙሪያ በደረቁ መሬት ላይ ተቀምጠዋል። ትልልቅ ድስቶች የያዙ አሽከሮች በግብርተኛው መሃል እየተዘዋወሩ አንድ ሁለት ሶስቱን እንጀራ ወጥ ውስጥ ይነክሩና ወጥ ለውሰው በመሶቡ ላይ ካደረጉ በኋላ በያዙት ትልቅ ጭልፋ ወጡን ደጋግመው እንዳወጡላቸው ግብሩ ይጀመራል። ሌሎች ጠብደል አሽከሮች ሁለት ሁለት እየሆኑ ባጣና እንጨት ሰክተው ለሁለት የተሸከሙትን አንድ አራተኛ የበሬ ስጋ ይዘው በእያንዳንዱ መሶብ አጠገብ ሲቆሙ ሹማምንቱ በቀኝ እጁ ቢላውን ይዝና በግራ እጁ ስጋውን አገላብጦ ካየ በኋላ ደህና መስሎ ከታየ ቦታ ላይ የሚበቃውን ያህል ላፍ አርጎ በመቁረጥ ስጋውን በግራ እጁ እንደያዘ ለአንድ ጉርሻ ይበቃል የሚለውን በግምት ይመጥንና በጥርሱ ነክሶ ከታች ወደ ላይ ላፍ አርጎ ይቆርጥና ይበላል። እንዲህ ከታች ወደ ላይ ስጋውን ላፍ አርጎ ሲቆርጥ አፍንጫውንም ጨምሮ ያለ መቁረጡ ታምር ነው። ግብር ላይ የተቀመጠው ሹማምንት ግብሩን እየበላ ያሻውን ያህል ጠጅ ደጋግሞ ያላንዳች ይሉንታ ይጠጣል። ይህ አይነቱ መስተንግዶ አንድ ሰዓት ያህል ጊዜ ይፈጃል። በዚህ አንድ ሰዓት በማይሞላ ጊዜ ውስጥ በእነዚህ ታዳሚዎች መሶብ ዙሪያ ግማሽ ያህሉ የሙሉ በሬ ስጋ ድራሹ ይጠፋል። ራስ ካሳና የተወሰኑ ከፍተኛ መኳንንት እኛንም ጨምሮ በቦታቸው ሲቀሩ የቀረው የበታች ሹም ጮማ በጮማ የሆነውን እጁን በራስ ጸጉሩና በጢሙ ጠራርጎ ቦታውን ለሌሎች ይለቃል። እነዚህ መጀመሪያ ግብር የገቡት ጠግበው ሲወጡ ሌሎች እየገቡ እየበሉና እየጠጡ እነዚህም ለሌሎች ቦታቸውን እየለቀቁ ሲወጡ ግብር ያልገቡት ሲገቡ በሺዎች የሚቆጠሩ ግብርተኞች ግብር ገብተው ከወጡ በኋላ አዳዲስ የታጩ ሹሞች ራስ ካሳ ፊት ቀርበው ሹመታቸውን እግር ስመው ይቀበላሉ። ከነዚህ ዛሬ አዲስ ከተሾሙት ሹማምንት መካከል ወጣቱ የራስ ካሳ ሶስተኛ ወንድ ልጅ አስፋ ወሰንም ይገኝበታል። ወጣቱ አስፋ ወሰን ካሳ በአባቱ ፊት ቀርቦ ለክብራቸው እግራቸውን ስሞ ሲነሳ አባቱ ጥቁር ሆኖ በወርቅ የተሽቆጠቆጠውን የደጃዝማቾችን ካባ ለልጃቸው ሲያለብሱ ታላቅ የአባትነት ኩራት በፊታቸው ላይ ይነበብ ነበር። ከእንዲህ አይነቱ የመስቀል በዓል አከባበርና ግብር በጥቅሉ ትዕይንት ማግስት ስራዬን ለመጀመር ስነሳ ራስ ካሳ ኪሩቤል የተባለ በመጠኑ ፈረንሳይኛ የሚችል ወጣት አስተማሪ ይርዳህ ብለው ላኩኝ። በመቀጠልም ወታደሮቻቸው እንደ ንጉሠ ነገሥቱ የክብር ዘበኛ ወታደሮች እንዲሰለጥኑላቸው አዘዙኝ። ይሁን እንጂ ራስ ካሳ ያልተገለጠላቸውና የዘነጉት ነገር ቢኖር አንደኛ የንጉሠ ነገሥቱ ወታደሮች ለዓመታት ከስዊድንና ከቤልጅየም በመጡ መኮንኖች ወታደሮች ለረጅም ጊዜ መሰልጠናቸውንና የእሳቸው ወታደሮች ለስልጠና ያላቸው ጊዜ ግፋቢል በቀናት የሚቆጠር ብቻ መሆኑን ነበር። በነጋታው በማለዳ ተነስቼ ልክ ፀሐይ እንደወጣች ወደ ማሰልጠኛው ቦታ ከደብረ ታቦር ወጣ ብሎ ካለ ሜዳ ከአስተርጓሜ ከኪሩበል ጋር ስንደርስ በቦታው የነበሩት አምስቱን ኢትዮጵያውያን ማለትም በቤልጅየሞች ለወራት የማሰልጠን ትምህርት የወሰዱና በንጉሠ ነገሥቱ የራስ ካሳን ጦር እንዲያሰለጥኑ ከአዲስ አበባ የተላኩ መኮንኖችን ከጥቂት የራስ ካሳ ወታደሮች ጋር አገኘው። ስልጠናው መጀመር የነበረበት ከጠዋቱ አንድ ሰዓት ጀምሮ ነበር። ይሁን እንጂ ሌላ ሁለት ሰዓት አለፈ። ወደ ማሰልጠኛው ስፍራ ብቅ ያሉ ግን ማንም ሰው አልነበረም። ቢቸግረኝ ኪሩቤልን ወታደሮቹ የት እንዳሉ እንዲጠይቅ ላኩት። ወዲያው ከአምስቱ መኮንኖች አንዱ ጠጋ ብሎ ጌታዬ፣ የኛ ወታደሮች እንደ ፈረንጆቹ በካምፕ አይኖሩም። ግማሹ ከቤተሰቡ ጋር ቤቱ፣ ሌላው ደግሞ ዘመድ አዝማድ ተጠግቶ የቀረው ደግሞ እንዳቅሙ በየጥሻው በቀየሳት ጎጆ ነው የሚኖረው እና እዚህ እስኪደርሱ ድረስ ትንሽ ጊዜ ይፈጃል አለኝ። በእንዲህ አይነት ሁኔታ የጀመርነው ስልጠና ፍጹም ተስፋ አስቆራጭ ነበር። ከአምስቱ መኮንኖች አንዱ ወደ 300 የሚሆኑ የባላገር ወታደሮች ወደ ጎን ወስዶ ከብዙ ልፋት በኋላ እንደ ነገሩ ማሰለፍ ቻለ። ሌላው ትልቁ ችግር አምስቱም ወታደሮች ማለትም በቤልጂየሞች ሲሰለጥኑ ወታደራዊ ትዕዛዞችን የሚያቆጥ በፈረንሳይኛ ቋንቋ ስለነበር የገበሬው ወታደር ወታደራዊ ትዕዛዙ ተተርጉሞ ምን ማድረግ እንዳለበት እስኪገባው ድረስ ቆም ለማለት እንኳን ጥቂት ጊዜ ይፈጅ ነበር። በኋላ ኪሩቤል ወታደራዊ ትዕዛዞችን ወደ አማርኛ ተርጉሞ ከብዙ ጊዜ ጥረት በኋላ ወደፊት ቀኝ ግራ ማለት እና ወታደሩ መርገጥ ጀመረ። እንዲህ አይነት ሁኔታ የተጀመረው ስልጠናችን ገና ብዙ ፈተናዎች ይጠብቁት ነበር። የራስ ካሳ ጦር እንደ ዘመናዊ ጦር አንድ ወጥ አመራር አልነበረውም። ራስ ካሳ ራሳቸው ደሞዝ የሚከፍሉት ጦር ማለትም ራሳቸው በቀጥታ የሚያዙት ጦር በሺዎች ቢቆጠርም እሳቸውን ብሎ ከመጣው ጦር ጋር ሲነጻጸር ግማሽ እንኳ አይሆንም። ጦሩ ታማኝነቱና ታዛዥነቱ ላመጣው ደጃዝማች፣ ፊታውራሪ፣ ቀኛዝማች፣ ግራዝማችና እስከታች ወርዶም የበታች ሹም ብቻ ነው። እናም ይሄን የተበታተነ ጦር አዋቅሮ ማደራጀት አስፈላጊ በመሆኑ ጦሩን ከታች ከተነንሾቹ ሽማምንት ጀመርኩ። ይሄም ትልቅ ችግር ነበር። ለምሳሌ አንድ ሹም የራሱን ጦር ይዞ ከማሰልጠኛው ቦታ ጥሎ ሄደ። እንዲመለስና በስልጠናው እንዲቀጥል ስንሞክር እምቢ ስላለ ምክንያቱን ብጠይቅ እንደምን ሆኖ እኔ ለካሳ 100 ሰው ይዤ መጥቼ 50 ሰው ብቻ አዛለሁ? እንደምንስ ከእናቱ ጉያ ነጥቄ ያመጣሁትን ልጄን ለሌላ ሰው እንዲያዘው ሰጣለሁ? የመጣው ይመጣ አንድም ሰው ከኔ አይለይም፣ ለእናታቸው ቃል ገብቻለሁ ያለውና በኋላ በራስ ካሳ ልመናና ተግሳጽ በማግባባት የተመለሰውን መርሳት ፈጽሞ አይቻለኝም። ብቻ በዚህ መልኩ አልፎ አልፎ ራስ ካሳም እየሸመጋገሉልን መስመር መስመር ይዞ ሳለ አንድ ዝናር በዝናር የሆነና ጠመንጃ ነከተ ወጣት ከማሰልጠኛው ሜዳ መሃል ቆሞ ስራችንን እንዳንሰራ አገደን። ከስልጠናው ቦታ እንዲሄድና ስራችንን መስራት እንድንችል ዘንድ ቢጠየቅ አሻፈረኝ በማለቱ ምክንያት ባስጠይቅ ገና ትናንት ማታ ከሸዋ ሜጫ ደብረታቦር መድረሱንና ከ300 በላይ ወታደሮች ስላሉት ስልጠናችንን በጣሙም ስላስደሰተው ያኔም ጦር ይሰልጥን ብሎ ንቅንቅ አልልም ማለቱን ተረዳው። እዚያን ተዋጊ ወጣት መሪ ተለማማጭ አይኖች ያየ ሰው እንደምን ቆይ ተራ ጠብቅ ሊል ይችላል? እና ሌላ አንድ አዛዥ ጨምረን ስልጠናችንን ቀጠል። በእንዲህ አጭር ጊዜ ውስጥ ከየጎጆው የመጣውን የሰላሙ ጊዜ ገበሬ፣ የጠላት ወረራ ጊዜ ወታደሩን አስተምሮ ስነ ስርዓት አስይዞ ወታደር ማድረግ ለሰው ልጅ የማይቻል ይመስል የነበረውን ስራ ጨርሰን የራስ ካሳ ጦሩ ወታደራዊ ሰልፍ ለማሳየት ዝግጁ መሆኑን አሳወቅ። ደብረታቦር በታሪኳ እንዲህ አይነት ትዕይንት አይታም አታውቅ። ጦሩ በራስ ካሳ ፊት ሰላምታውን እያቀረበ በታላቅ ስነ ስርዓት ሜዳውን ዞሮ በየመቶ ምድቡ ከራስ ካሳ ዙፋን ፊት ለፊት በተጠንቀቅ ሲቆም የራስ ካሳ ደስታ ወሰን አልነበረውም።
ላላ ፕሮግራማችን በዚህ ተጠናቀቀን ይሄንን ፕሮግራም ነገ ጠዋት ከአንድ እስከ 3 እንዲሁም ከሰዓት በኋላ ከ7 እስከ 9 ሰዓት በድጋሚ እናሰማለን። ደህና አምሹ። I'm not afraid of the dark.